ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
ትንሽልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ የካቲት 4 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ በሳምንቱ ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍቅር ዜና ዝግጅታችን ይቀርባል። በማከታተልም በሳምንቱ ውስጥ ተላልፎ የነበሩ የፍኖተ ዲሞክራሲ ሀተታዎችን በድጋሚ አሰምተን ክፍል አንድ ዝግጅታችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። ለተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በማዕከላዊ ጎንደር ያለው የጸጥታ ሁኔታ አሳሳቢ መሆኑን ነዋሪዎች ለዜና ተቋሞች ከተጠጡት መረጃ ለማወቅ ተችሏል። የደምቢያ የጭልጋና ያርማጭሆ ነዋሪዎች በየአካባቢዎቹ ግጭቶች መከሰታቸውን የገለጹ ሲሆን ቀማንትን የማይወክሉ መለዮ የለበሱና የታጠቁ ቡድኖች በተባሉበት ቦታዎች በሰላማዊ ሰዎች ላይ ጥቃት በማድረስ ዜጎችን እየገደሉና ቤቶችን እያቃጠሉ መሆናቸውን ነዋሪዎች የተናገሩ ሲሆን ታጣቂዎቹ ቡላ መለዮ የለበሱና መትረየስና ስናይፐር የታጠቁ መሆናቸውንም ጨምረው ገልጸዋል። ከአሸባሪዎቹ መካከል አንዳንዶቹ በህዝብ ርብርብ ቀደም ብሎ የተያዙ መሆናቸውንና በኋላም በአማራው አካባቢ አስተዳደር መለቀቃቸውን ገልጸው በአሁን ወቅት ከፍተኛ ወንጀል ከሚፈጽሙት መካከል እነዚህ የተለቀቁ ወንጀለኞች ናቸው ብለዋል። የቅማንት ኮሚቴ በማለት ራሳቸውን አደራጅተው የሽብር ተግባር ከሚያካሂዱት ቡድኖች ጀርባ የወያኔ ባለስልጣኖች እጅ እንዳለበት በተደጋጋሚ የተዘገበ ሲሆን የወያኔው ቡድን መሳሪያ ገንዘብና ልዩ ልዩ ቁሳቁሶች በመርዳት ቡድኑን ለማጠናከር ከፍተኛ ጥረት እያደረገ መሆኑ ይታወቃል።
በማከላይ ጎንደር በደምቢያ በርማጮ በጭልጋ ወረዳዎች በመቋሚያ ማርያም ቺሃ ማንጊያ አማኑኤል ቀኖጣ ናራ አንከር አደዛ ወዘተቀበሎች በተከሰተ ግጭት ከ3 በላይ ንጹሃን ሰዎች መገደላቸውና ቁጥራቸው በውል ያልታወቀ መቁሰላቸውን ከስፍራው ከደረሰን መረጃ መገንዘብ ተችሏል። ሐሙስ ጥር 29 ቀን በደምቢያ ወረዳ ሰቀል ተሳሃ መንጌና ድርማራ ቀበሌዎች በርካታ ቤቶች ተቃጠሉ ሲሆን ቁጥራቸው በውል ያልታወቀ ሰዎች መገደላቸውን ለማወቅ ተችሏል። የተከሰተው ግጭት የቀማንትና የአማራ ለማስመስል ቢሞከርም ግጭቱን የሚጭረውና የሚለኩሰው ህወሓት መሆኑን ከአካባቢው ምንጮቻችን መረዳት ተችሏል። ከዚህ ቀደም ከጅጅጋና አካባቢው ከቤንሻንጉል ከወለጋ ከራያ ወዘተ የተፈናቀሉ በተለያዩ መጣለያዎች የሚገኙ በቂ እርዳታ እየተደረገላቸው አለመሆኑን በመረጃ እየገለጹ መሆናቸውን ከተለያዩ ምንጮች ከተገኘው መረጃ መገንዘብ ተችሏል።
አዲስ ተብዬው ዘረኛ አገዛዝ በተለያዩ አካባቢዎች የበርካታ ህዝብ ህይወት እየቀጠፉ የሚገኙት ከማንነት ጋር በተያያዘ እየተከሰቱ የሚገኙ ግጭቶችን ለመፍታት ኮሚቴ በማዋቀር በህዝብ ደም እያላገጠ መሆኑ የችግሩ ቀጥተኛ ሰለባዎች የሆኑ አስተያየታቸውን ሲሰነዝሩ ይሰማል። ይህን በተመለከተ በተለይ ህወሓት የተባለው ፋሽስታዊ ቡድን ከጎንደርና ከወሎ በመቁረስ ወደ ትግራይ የተከለላቸው ወረዳዎች ጉዳይን አገር የሚያውቀው ሀቅ ሆኖ ሳለ ባሳለፍነው ሳምንት ጉዳዩን የሚያጠና ኮሚቴ መቋቋሙ የጉዳዩ ሰለባ የሆነውን ህዝብ ለመሸንገል የተደረገ ማላገጥ መሆኑን ጉዳዩን በቅርበት የሚያውቁ የፖለቲካ አዋቂዎች ሲያስረዱ ይሰማል። ከሁሉም በላይ በዚህ የትግራይን ቆዳ በማስፋት ወንጀል ተጠያቂ ሊሆን የሚገባው አረጋዊ በርሄ እድሜልኩን ሀገር ለመገንጠል ሲማስን የነበረውና የወያኔ ሻቢያ አገልጋይ የሆነው ለንቾለታ በተለያዩ ጊዜያት አገር ለመበታተን ከተሰለፉ ድርጅቶች ጋር ሲመክርና ሲተባበር የነበረውና በሚስጥር የወያኔ አማካሪ እንደነበር የሚታወቀው ብርሃኑ ነጋ ወዘተ የተካተቱበት ኮሚቴ ለአማራ ህዝብ መርገም እንጂ በጎ መፍትሄ ስለማያመጣ ካሁኑ ተቃውሞ ማሰማትና የተነጠቀው መሬት ለማስመለስ ብቻኛው አማራጭ ህዝባዊ አመጽ ብቻ መሆኑን በርካቶች እያስረዱ መሆናቸው ታውቋል።
በቡርጂ የመንግስት ሰራተኞች የሥራ ማቆም አድማ መምታታቸው ተነገረ። በቡርጂ በድንገት በገብሬዎች ላይ ተኩስ እየተከፈተ በርካታ ገብሬዎች መገደላቸውን ከአካባቢው ከሚወጡ መረጃዎች መገንዘብ ተችሏል። የዛሬ 15 ቀን አካባቢ ከአራት በላይ የቡርጂ ገብሬዎች በኦነግ ታጣቂዎች መገደላቸውን ተከትሎ የአካባቢው የመንግስት ሰራተኞች የኦነግን ወረራ በመቃወምና አግባብ ያለው እርምጃ እንዲወሰድ በመጠየቅ የሥራ ማቆም አድማ መምታታቸውን መረዳት ተችሏል። ኦነግና ገዢው ኦዴፓ ቡርጂን ከጉጂ በመቀላቀል የጉጂን የቆዳ ስፋት ለመለጠጥ ተመሳሳይ ዓላማ እንዳላቸው መገንዘብ በመቻላቸው የተቃውሞ ድምጻቸው እንዲሰማ የሥራ ማቆም አድማ መምታታቸውን ማወቅ ተችሏል።
የዘረኛው ኢህአዴግ አገዛዝ በሺዎች የሚቆጠሩ ዜጎችን በዘግናኝ ሁኔታ ገድሎ እያሰረ በግብረ ሰቆቃ እያሰቃየ ከሀገር እያሳደደ በድፍን ሀገር ሽብር አስፍኖ ለ28 ዓመታት መግዛቱ የሚታወቅ ሲሆን በተወሰኑ ጋዜጠኞችንና የመብት ተሟጋቾችን በአሰቃቂ ሁኔታ መግደሉ ሲጋለጥና በአጠቃላይ በአገዛዙ ላይ ክስ ሊመሰረት ይገባል እየተባለ ነው። ኢሰመጉ በመባል ይታወቅ የነበረው የመብት ተሟጋጅ ድርጅት አባል የነበረው መምህር አሰፋ ማሩን በጠራራ ፀሐይ በስድስት ጥይት የገደሉት እነ ወርቅነህ ገበየው ለፍርድ እንዲቀርቡ ደማቸው እየጮኸ መሆኑን በርካቶች በቁጭት ሲያስረዱ ይሰማል። በተመሳሳይም ጋዜጠኛና ከፍተኛ የህግ ባለሙያና አማካሪ የነበሩት አቶ ተስፋዬ ታደሰ በመኖሪያ ቤታቸው አቅራቢያ በአሰቃቂ ሁኔታ በሳንጃ ተጨቅጭቀው ደማቸው ፈሶ ህይወታቸው ማለፉ ሲታወቅ ደማቸውን ያፈሰሱት እነ ወርቅነህና ቢጤዎቹ ላይ ክስ ሊመሰረት ይገባዋል የሚለው ድምጽ እየተስተጋባ መሆኑን ለማወቅ ተችሏል።
በአዲስ አበባ ችግሩ እየተባባሰ መሆኑ ታወቀ። አገዛዙ ድህነትን እንደሚያጠፋ በተለያዩ ጊዜያት ቢለፍፍም በተግባር ግን እየሆነ ያለው ህዝብን እያደህዩ በጣት የሚቆጠሩ የዘረኛው አገዛዝ ቁንጮዎችና የጥቅም ተጋሪዎቻቸውን እያከበረ መሆኑን በገሃድ የሚታይ ነው ተብሏል። ከዚህ ቀደም በጣት የሚቆጠሩ እንደነበሩ የሚታወቁት ከሆቴል ቤቶች የተሰበሰቡ የትርፍራፊ ምግብ ጉርሻ የሚሸጡ በአሁኑ ሰዓት በእጅጉ መስፋፋታቸውን ለማወቅ ተችሏል። ከሶስት ብር አንስቶ እስከ 10 ብር እንደሚደርስ ካሳሰብናቸው መረጃዎች መገንዘብ ችለናል። ከቅርብ ጊዜ ወዲህ እጅግ አነስተኛ የተባሉ ምግብ ቤቶች አንድ የሽሮ ወጥ ምግብ ከ18 እስከ 25 ብር በመድረሱ በቀን አንዴ እንኳን እንደዚህ ያለው ምግብ ማግኘት የማይችሉ የከተማዋ ነዋሪዎች ቁጥር እየጨመረ መሆኑን ከተለያየ የከተማ አቅጣጫዎች ባደረግነው ማጣራት ለመገንዘብ ተችሏል። ከዚህ የምግብ ዋጋ ከመጨመር ጋር በተያያዘና ከተለያዩ ክፍለ ሀገራት ለሥራ ወደ አዲስ አበባ የሚመጡ የሚበዙበት አካባቢ አውቶቡስ ተራ እስከ አማኑኤል መሳለሚያ ያለው ሲሆን በዚህ አካባቢ በቀኑ ከአስር ሰዓት ጀምሮ በዋናው መንገድ ግራና ቀኝ በየሶስት ሜትር ወርቀት ህፃናት ልጆቻቸውን ወይ አዝለው ወይ አቅፈው በከሰል ማንደጃ ያፈርና የሽምብራ ቆሎ የሚያምሱ ሴቶችን ማየት የተለመደ የሆነ መሆኑን የአካባቢው ነዋሪዎች ያስረዳሉ። የቆሎው መስፈሪያ ከቆርኪ ትንሽ ከፍ ያለ ሲሆን አንዱ መስፈሪያ በአንድ የሚቀም ሲሆን ዋጋው 2 ብር መሆኑንም ለመገንዘብ ተችሏል።
ኢትዮጵያ ያለባት የውጭ ዕዳ 26.8 ቢሊዮን ዶላር ሲሆን ከዚህ ውስጥ ባለፉት 6 ወራት 341139 ዶላር ብቻ የተከፈለ መሆኑን የገንዘብ ሚኒስቴር አስታውቋል። በተያዘው የበጀት ዓመት 800142 ዶላር ለመክፈል የተያዘ ቢሆንም የውጭ ምንዛሪ ያሽቆለቆለ በመሄድ ላይ በሚገኝበት ሁኔታ ይህ እንዴት ሊከፈል እንደሚችል ግልጽ አይደለም ተብሏል። ከጠቅላላ ዕዳ ውስጥ 57.3 በመቶ የሚሆነው የመንግስት ብድር ሲሆን ሌላው የልማት ድርጅቶች መሆኑም ተገልጿል። ኢትዮጵያ ከታህሳስ 2010 ጀምሮ ዕዳዋን በተገቢው መንገድ መክፈል ባለመቻሏና የወለዱ መጠን በማደጉ በከፍተኛ ዕዳ ጫና ውስጥ እንደምትገኝም ተጠቅሷል። በተገቢው መንገድ ዕዳዋን መክፈል ካልቻለች የወለዱ መጠን እየጨመረ ስለሚሄድ ቀደም ብለው ወደ ግል ይዞታ ይዛወራሉ የተባሉ ተቋሞች በከፊል ወይም በሙሉ ተሽጠው ብድር መክፈያ ይሆናሉ የሚል ስጋት ተፈጥሯል።
ፍሪደም ሃውስ የተባለው ተቋም በቅርቡ ባወጣው አመታዊ ዘገባ ላይ ካለፈው አመት ጀምሮ በኢትዮጵያ የህዝብ ነጻነትን አስመልክቶ የተወሰዱ አንዳንድ አዎንታዊ እርምጃዎች ቢኖሩም በርካታ ችግሮች ያሉ መሆናቸውን አመላክቷል። አገሪቱ አሁንም በጎሳ ልዩነቶች፣ በብሔር ተኮር ግጭቶች እየታመሰች መሆኗን ገልጾ ዜጎች በጸጥታ ኃይሎች በደል የሚደርስባቸው መሆኑን፣ አሁንም በርካታ አፋኝ አዋጆች ያልተሻሩ መሆናቸውንና ትክክለኛ ፍትህ የማግኘት ጉዳይ ገና መሆኑን ዘርዝሯል። በስልጣን ላይ ያሉት የአገሪቱ መሪዎችና የምክር ቤት አባላት በነጻና ፍትሃዊ ምርጫ ያልተመረጡ በመሆናቸው በርካታ መንግስታዊ ተቋሞች ባልተመረጡ አካሎች ቁጥጥር ተጽዕኖ ስር በመሆናቸው ለውጥ ሊካሄድ አለመቻሉን ገልጿል።
በኢትዮጵያ በየአመቱ 65000 ሰዎች በካንሰር በሽታ እንደሚሞቱ ተገለጸ። መረጃው የተሰጠው በጤና ጥበቃ ሚኒስቴር የዓለም የካንሰር ቀንን ምክንያት በማድረግ በተካሄደ ስብሰባ ላይ ነው። ከሳምባና ከወባ በሽታ ይልቅ ደሃገሮችን በከፍተኛ ደረጃ የሚያጠቃው የካንሰር በሽታ በኢትዮጵያ ውስጥ ተስፋፍቶ የሚገኝ ሲሆን ካንሰርን ለመከላከል የሚያስችሉ የህክምና ግብዓቶች አለመሟላትና የህክምና አገልግሎቶች አነስተኛ መሆን በሽታውን ለመከላከል አስቸጋሪ እንዳደረገው ተገልጿል። ከዚህ በተጨማሪም የካንሰር ተጠቂ የሆኑት ህሙማን በበሽታው መለከፋቸውን የሚያውቁት ዘግይተው በመሆኑ ወደ ህክምና በሚደርሱበት ወቅት በሽታውን ለማዳን በማይቻልበት ሁኔታ ውስጥ በመሆናቸው ችግሩን አባብሶታል ተብሏል።
የጎዳና ነዋሪዎች በአዲስ አበባ በዘመቻ ሁኔታ እየታፈሱ መሆናቸው ተሰምቷል። ከአፍሪካ ሀገራት መሪዎች ስብሰባ ቀደም ባለው ሳምንት በአዲስ አበባ የጎዳና ነዋሪዎችን ከከተማው ለማባረር የዘመቻ አፈሳ እየተካሄደ መሰንበቱ ታወቀ። በዚህ የአፈሳ ዘመቻ የከተማዋ ሹም ከንቲባ የጎዳና ነዋሪዎችን ለመሸንገል መሳተፉ አነጋጋሪ መሆኑ እየተነገረ ይገኛል። በአሁኑ ወቅት በአዲስ አበባ ወደ 300000 የሚጠጉ የጎዳና ነዋሪዎች እንደሚገኙ በጉዳዩ ላይ ከተካሄዱ ጥናቶች ለመገንዘብ ተችሏል። እስካሁን ባለው መረጃ የከተማው አገዛዝ ጎዳና ላይ የሚኖሩ ህፃናትንና ወጣቶችን ለመታደግ ምንም አይነት እርዳታ አለማድረጉ የአገዛዙን አረመኔነት የሚያሳይ እንደሆነ በተለያዩ የመብት ተሟጋች ድርጅቶች እየተተቸና እየተወገዘ መሆኑ የሚታወቅ ነው ተብሏል።
ሰሞኑን በአዲስ አበባ በተለያዩ ወረዳዎች በከተማ ነዋሪዎች ላልሆኑ የኦሮሞ ተወላጆች የጅምላ መታወቂያ እየተሰጠ መሆኑን ለዜና ምንጮች መረጃ የሰጡ ሰራተኞች ከስራ የታገዱ መሆናቸው ተነገረ። በአዲስ አበባ ቦሌ ክፍለ ከተማ ወረዳ አንድ ውስጥ እስከ 2000 የሚደርሱ የከተማ ነዋሪነት መታወቂያ አላግባብ እየተሰጠ መሆኑን ለሸገር ሬዲዮ መረጃ የሰጡት ወይዘሮ ሰናይ ታደገ ከስራ መታገዳቸውን ሬዲዮ ጣቢያው ገልጿል። ለበረራ ጋዜጣ ተመሳሳይ መረጃ የሰጡ የቦሌ ክፍለ ከተማ ወረዳ 9 የፋይናንስ ጽህፈት ቤት ኃላፊ አቶ ዮሴፍና የክፍለ ከተማ ወረዳ 11 ኮሙኒኬሽን ጉዳዮች ጽህፈት ቤት ሰራተኛ አቶ አየለ ነጋሽም በተመሳሳይ መንገድ ከስራ የታገዱ መሆናቸውን የጋዜጣው አዘጋጅ ገልጿል።
ለዛሬ ያስነው ፍካሬ ዜና ይህን ይመስል ነበር። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
የፓርላማ አባላትና የመሪዎች ሁኔታ በሌላው ዓለም እንደሚስተዋለው መሪዎች በፓርላማ ቀርበው ሲጠየቁ በጣም ተዘጋጅተው ለተጠየቁት ጥያቄ ብቻ እርግጠኛ መልስ ይመልሳሉ እንጂ ያልተጠየቁትን በመዘብዘብ ጊዜ አያጠፉም። የኢትዮጵያ ፓርላማና መሪዎች ግን ሚናቸው የተለዋወጠ ነው። ፓርላማው እንደ ተጠያቂ ምክር ፈላጊ ተደርጎ የሚታይ የመሪዎችን ድስኩርና ድንፋታ የሚያዳምጥ ሆኖ ነው የሚታየው። መሪነን ባዮች እንዳላዋቂ ቆጥረው የፈለጉትን እናስተመር ሲሉት ነው የሚስተዋለው። ይህንን ለራሳቸው እንተወውና ህዝቡ በያጋጣሚው መሰደቡ ግን የሚያሳዝን ነው። አዲሱ ጠቅላይ ሚኒስትር ከፓርላማ አባላቱ ለቀረበለት ጥያቄ ሲመልስ ኢትዮጵያውያን በባህሪያችን ሜሞሪያችን አጭር ነው ሲል ህዝብን ዘልፏል። በአፍ ወለምታነትም ሆነ በተነጣጣረ ስድብ መለስ ዜናዊ ያለምንም ስጋት እንደፈለገ የፈነጨበት ፓርላማ ስለነበር ቢያንስ አዲሱ ሹም እንደመለስ አይኑን ሳያፈጥ እየተቀለሰለሰ የሚያደርገው በመሆኑ እንደማክበር ተቆጥሮለት ይሆናል። ከዚያ ውጭ ግን እንደተጠየቀው አንዳችም መልስ አልሰጠም። ስለ ኦነግ ከውጭ ስለገቡ ተቃዋሚዎች በአጠቃላይ ስለ ህዝብ ትግል ሳይሆን የኢህአዴግ ፓርላማ ባደረገው ምህረት ምክንያት ተቃዋሚዎች ወደ አገራቸው የገቡ መሆኑን ነው ሲመጣደቅበት የታየው። እርግጥ ነው ያለምንም ሁለታ ጥሪ መጥቶልናል በሚል ሲግተለተሉ የገቡትን ዳያስፖራዎች ቢያጣጥላቸው ሲታገሉ ሳይሆን አገር ለመግባት ሲለምኑ እንደኖሩ አድርጎ ቢያናንቃቸው በክብር ተደራድረው የገቡ ባለመሆናቸው የሚጠቅሱት የድርድር ፋይል የላቸውምና የኦነግን ያክል ስለመፍታቸው የሚጠይቁበት ስምምነቱ ተጣሰ ብለው የሚቃወሙበት አዋረድከን ለማለት የሚደፍሩበት ሁኔታ የለም። የአዲሱን ሹም ትችት በጸጋ ከመቀበል ውጭ ምርጫ አይኖራቸውም። የፓርላማ አባላቱ እንደ ህዝብ ሆነው ለጥያቄዎቻቸው ተገቢ መልስ እንዲሰጣቸው ማፋጠጥ መብታቸው ብቻ ሳይሆን ግዴታቸውም ሆኖ ሳለ እንደዚያ ያለ ወኔ አልተስተዋለባቸውም። ለዚህም ነው ለውጥ የለም የምንለው። ፊትም በመለስ አሁንም በአዲሱ ሹም ዴሞክራሲ ቀልቀሎ ስልቻ ስልቻ ቀልቀሎ ከመባል እንዳያልፍ የሆነበት ምክንያት ህገ መንግስት ተብየው ሐሰትን ተመርኩዞ የተሰራ በመሆኑ ነው። ማፍረስ እንጂ ማደስ ስርየት አያስገኝለትም የምንለውም ለዚህ ነው። በዚህ ሁሉ ምክንያት የፓርላማው አባላት ነፃ ሆነው ለመከራከር እንደማይችሉ በፊቶቻቸው ላይ የሚታየውን ጥንቃቄ ማስተዋል ይቻላል። አዲሶሹም አንድም በውጭ አገር ሆኖ የሚቃወመን ፓርቲ ሆነ ሚዲያ የለም ሁሉም ገብተዋል ብሎ በድፍረት ሲዋሽ ምን ማለት ፈልገህ ነው ብሎ ሊያፋጥጠው የሞከረ አባል ያለመኖሩ ስለ ኢሃፓም ሆነ የፓርቲው ልሳን ስለሆነው ሬዲዮ ጣቢያ ፍኖተ ዴሞክራሲ መረጃ የሌለው በመሆኑ ነው ማለት አይቻልም። ኢሃፓን እንኳንስ ኢትዮጵያዊ ሆኖ አፍሪካዊም አውሮፓዊም ሆኖ መካድ የሚቻል አይሆንምና በኢትዮጵያ ጉዳይ ላይ ምን እየተደረገ መሆኑን የማያውቅ የፓርላማ አባል ከመሪዎች ዲስኮርን ብቻ የሚጠብቅ ከሆነ ብቃቱ አጠያቂ ይሆናል። ሳይውቁ የሚያደርጉት ትብብር ያስጠይቃል፣ ብቃትንም ጥያቄ ውስጥ ያስገባል። ያፋ የወያኔ ፓርላማና ሹም አላውቀውም ስላለ የለም ማለት አይደለም። ወይም የባዕዳን አማካሪዎች አገልግሉት ወይም በስሙ የሚንቀሳቀሱ ግለሰቦች ፈጥራችሁ አጥፉት ስላሉ ያሉት ሁሉ እውን ይሆናል ማለትም አይደለም። የወያኔው ሹም የባዕድ ተላላኪ በመሆኑ ራሱን ከፍ ከፍ ለማድረግ ሁሉንም ልሁን የሚል እንደሆነ ከዲስኩሮቹ መረዳት ይቻላል። የ50ና የ60ዎቹ ፖለቲካ እንዳንሰራራ ማድረግ ያስፈልጋል ብሎ በፓርላማው ሲፋልል ዛሬ የቆመበትን ሰላማዊ ምድር የሚፈክርበትን መብት ያስገኙለት ያናናቃቸው የ50ዎቹና የ60ዎቹ ታጋዮች የከፈሉት መስዋዕትነት መሆኑን በተረዳ ነበር። ከሁሉም በላይ የሚያስገርመው አዲሱ ሹም ለፓርላማው አባላት ዲሲፕሊን አስተማራቸው ነው ወይስ ለጥያቄዎቻቸው መሰጠ ነው ማለት የሚቻለው? ይህ አይነቱን የህዝበኝነት ያምባገነነት ስሜት ነው ኢሃፓ ሲታገል የኖረው። መስዋዕትም የከፈለው አሁንም በማንም ድንፋታ ትግሉን የሚያቆም አለመሆኑን ያስጠጋቸውን የደርግ ጓደኞቹን ቢጠይቃቸው ይነግሩት ነበር። ኢሃፓ የህዝብን ድምጽ ሲያስተጋባ ይኖረ ኢትዮጵያዊነትን ለማስከበር መስዋዕትነት የከፈለ እንጂ እንደ አንዳንዶች ለጠላት ጥቅም ቆሞ አገርን ለመሸጥ የሚሯሯጥ አይደለም። አሁንም ስልጣን ወደ ህዝብ እስካልተላለፈ ድረስ በግለሰቦች አምሮትና ፍላጎት ሊደለል እንደማይችል መገንዘቡ ይጠቅማል። ድል የኢትዮጵያ ህዝብ ነው። የሰጎን ፖለቲካ ከውድቀት አያድንም። ፖለቲካ በየአይነቱ ለመሆኑ የኢትዮጵያ ህዝብ ጠንቅቆ ያውቃል። ብዙዎቹ ጨፍረውበታል። ሹሙ የሰጎንና የዲስኩር ፖለቲካ ምሩቅ ነው። የራሱ ሀቅና ተጨባጭ ሁኔታ አለው። የህዝብ አይደለም ወይም እውነት አይደለም። የሰጎን ፖለቲካ የሚባለው አፍጦና ለጀን ተራራን አክሎ ያለውን ሀቅና ተጨባጭ ሁኔታ አላይም ማልቀበልም ማለትን ቅጥፈትን ልንለውም እንችላለን። በግልባጩና በሚገባው ሲያሜ ማራገብ ይመለከታል። ሰጎን አንገቷን ባሽዋ ውስጥ ስትቀብር አዳኞቿ የሚያዩት አይመስላትም። መጨረሻዋም ሞት መሆኑ ግልጽ ነው። ሹሙ ከሰጎን ሰጎን የሆነው በአገራችን ያስከሰተውን አስከፊ ሁኔታ የለም ብሎ በህልም ይጋልባል። እቅዱ ህዝብን ለማደናገር መሆኑ ደግሞ ሸሩን የከፋ ያደርጋዋል። ታከለ ኡማን አይነቱን የለየለት ዘረኛ ሾሞ አዲስ አበባን ለመቆጣጠር መጣር በጣም ያስገምታል። ዜጎች እኮ በጠራ አይናቸው እነማን እንደሚሾሙ እነማን ጥቃት እንደሚደርስባቸውና ሊደርስባቸው እንደታጩ ያውቃሉ። ባለመንጫውን ያቀፉት ሹሞቹ ናቸው። ታምራት ላይኔን የክብር እንግዳ በሚል በሃይማኖታቸው ማጠየቂያ ያቀፉት ሹሞቹ ናቸው። የህዝብን ቅሬታ አናይም አንሰማም ብለዋል። ወደ ውሸት ሲመጣም ለኢሳይያስ የሰገደው ሹም ሽምጥጥ አርጎ እንደሚዋሽ ስናጋልጥ ቆይተናል። ከሐቅ ተጣልቷል ተጋጭቷል ብዙ ጊዜ። በቅርቡ ባደረገው ንግግር ለምሳሌ ማንም ሚዲያ በውጭ ሀገር የለም ሲል ተደምጧል። ወደ 20 ድርጅቶችም ሲገቡ አንድም በውጭ ሀገር አልደግፍም ያለ የለም ሲል ቀጥፏል። የሰጎን ፖለቲካ ሹሙና ለቆቹ ኢሃፓ በተቃዋሚነት እንዳለ ፍኖተ ዴሞክራሲ ከውጭ እንጂ ከአዲስ አበባ እንደማያስተላልፍ ጠንቅቀው ያውቃሉ። ሊከሱን የሉም ሊሉን እስካሁን በመፍጨርጨር ላይ መሆናቸው ምስጢር አይደለም። 40 አመት የሆናቸው ድርጅቶች ሳይቀሩ ተደባለቁኝ ሲል ከኢሃፓ ሌላ 40 አመት ያስቆጠረ ድርጅት አለመኖሩን ስናውቅ አንጃን ያው ለማጭበርበር ኢሃፓ ማለቱን ለመድገም ነው ማለት ነው። ሹሙ የአሜሪካኖችን ጸረ ኢሃፓነት መውረሱን የሚያረጋግጥ ለፈፋ ነው። ሹሙ ላገኛቸው ተደማሪዎች በሚስጥር ሲለፍፍ የህዝቡን ትግል መርተን እዚህ አደረስ ነው ማለቱን እናውቃለን። አላሉም ካለን እንረታዋለን። ያለው ግን ውሸት ነው። ትግሉን እዚህ ያደረሰውና ወያኔን ያዳከመው ደሙን ያፈሰሰውና ተባብሮ ወያኔን የተጋተረው የኢትዮጵያ ህዝብ ነው። የህዝብን ስራና ድምጽ መንጠቅ ወንጀል ነው። ከክቡር ሊቀመንበር ሌላ ማን ምን ሰርቶ ትላንት? ከግብዙ መለስ በላይ ብልህ መች ተደምጦ? ሹሙ የሽግግር ሂደቱን ህጋዊ ተግባሮች ሰርዞ በራሱ ሁሉን ወሳኝ ሆኖ ሲባርቅ ሰፊው ህዝብ መቃወሙን ባይናገሩትም አዳምጠውታል። ሰውየው ተቃዋሚ የተባሉ አደርባዮችን ሆነ መላ ህዝቡንም ምንቆ ይገኛል። የምርጫ ቦርድ ኃላፊ ማን ሳይሆን እሱ ያው በእምነት ማጠየቂያ ሾሞ ይገኛል። የድንበር የእርቅ ኮሚቴ ሲል እንኳ ፓርላማ ተብየውን ራሳቸውን ተሿሚዎቹንም አስቀድሞ እንዳላማከረ እየሰማን ነው። ለእርቅ ኮሚቴ እነማን ተሾሙ? የሲዳማ ህዝብን ፈጅ የሚባለውና ለፍርድ ይቅረብ የሚባለው የመለስ መጋዣ የተባለውን ኃይለ ማርያም ደሳለኝን መድቦታል። ብዙዎቹ ጥያቄ የተነሳባቸውና ራሳቸው እርቅ አምጪ ሳይሆኑ እርቅ ጠያቂም የሆኑ ናቸው። ከወንጌላውያን ሁለት ሰው ሲመደብ ከኦርቶዶክስና ሙስሊሞች ወካይና የሚከበር የተባለ ማንም አልተመደበም። ጥያቄ ያለባቸው ፖለቲከኞችና ምሁሮች አስታራቂ ሊሆኑ የሞራል ብቃትም ተቀባይነትም ባይኖራቸውም ያው ለሹሙ ስላመቹ በሹሙ ተመድበዋል። የኪነ ጥበብ ሰዎችንስ ወካይ ራሱን በተደጋጋሚ ያጋለጠው ደበበ ሸቱ ነው? ሹሙ በይፋ ቀልዷል። ምሁራን የተባሉትም በጣም አነጋጋሪ ናቸው። ወያኔው አባተ ኪሾ እንዴትስ የሲዳማ ሽማግሌዎች ተወካይና አስተራቂ ይባላል? የወያኔ መስራችና አሁንም ወልቃይት የወያኔው ነው ባይ ግደይ ዘራጽዮንና መሰሎቹ እንኳን አስተራቂ ሊሆኑ ከህዝብ የሚያስተርቃቸው ፈላጊ ናቸው። በዚህ ዘት መከጠል እንችላለን። ዋናው ግን ወያኔ መሬት ሲሰርቅ ያልተነፈሱ ሱዳን አገር ሲወር አንገታቸውን የቀበሩና ለሹሙና ወያኔ የሚያመቹ መሾማቸው በጥያቄ የሚገባ ነው። ለእርቅ ኮሚቴ መርጦ መስራች ሹሞቹ ሳይሆኑ የሽግግር ሂደትና መንግስት መሆናቸውን እንደሚገባ እኛ አልሳትንም። በድንበር ኮሚቴም እንዲሁ የህዝብ ማንነትን የካዱ ዋናው ግን ወያኔ መሬት ሲሰርቅ ያልተነፈሱ ሱዳን አገር ሲወር አንገታቸውን የቀበሩና ለሹምና ወያኔ የሚያመቹ መሾማቸውም በጥያቄ የሚገባ ነው። ለእርቅ ኮሚቴ መርጦ መስራች ሹሞቹ ሳይሆኑ የሽግግር ሂደትና መንግስት መሆናቸውን እንደሚገባ እኛ አልሳትንም። በድንበር ኮሚቴም እንዲሁ የህዝብን ማንነት የካዱ ወያኔ መሬት ሲሰርቅ ንጣትም ያልተነፈሱ ሱዳን መሬታችንን ሲይዝ አልሰማንም ያሉ መመደባቸው የሹሞቹን ከንቱነት አጋልጧል። ገዢዎች የሚያናፈሱትን የሰጎን ፖለቲካ ህዝብ ራሱን ካቀፈው ግን ይብላኝ ለሀገር የሚያሰኝ ነው። በጊዜና በጠዋቱ ተክለሰውነቱ የተናፈሰን ሹምና አገዛዝ ይዘት በሐቅ ስናጋልጥ ከማውገዝ ይልቅ ማዳመጡ ለሀገር ይጠቅማል ብለን ነበር። አሁንም እንላለን። ልጓም ለቆ ቼቼ በመንጋጫጫታ መጭ ማለቱ አገርን ያጠፋል ያስጠፋል፣ ለዘረኞች ሁሉም ያመቻል። ለምን ስንታገልና ደም ስንገብር እንደቆየን አስተዋሽ ፈላጊ ምልንሆን አንችልም። አቆል ለመናገር የትግላችንን መነሻና ግብ ልንረሳ ከቶም አይፈቀድም። አዎ አይፈቀድም። ይህማ ጫኑንና ጋልቡን ይሆንብናል። ኢህአዴግን በመቃወም ወያኔን ከነግሰንግሱ ለመጣል ነው ህዝብ የታገለው። ሹሙ ደግሞ የለም ይሐቅ አይደለም፣ ወያኔን የታገልነው እኔና ጓደኞቼ ነን፣ የታገልነውም ኢህአዴግን ለማስቀጠል ነው ብሎ በይፋ ነግሮናል። የሐሰት መሆኑን ጸረ ህዝብም አቋም መሆኑን ወዳጆቹ የተባሉት ዛሬ በይፋ እየተናገሩት ነው። የራሱን ብሔር የበላይነት ማስፈኑን ሁሉም ሊታዘብ ችሏል። ባለምንጫዎችና አማራ ይጥፋ ባዮችን አቅፎ ወደ ሀገር አንድነትና ወደ ለውጥ ይወስደናል ብሎ ማሰቡ ቅዠት ነው። ሹሙ የኦሮሞ ጠባቦችን፣ የደርግ ወንጀለኞችን፣ የሃይማኖቱን ተከታዮች በማሰባሰብ ላይ ነው። ነፃውን ሲኖዶስ ተብትቦ ከጥቅም ውጭ አድርጓል። ታጋይ ሙስሊሞችን ጠጋፊ ይዟል። አገር ወዳዶችንም አግልሏል። ኢትዮጵያዊነትን አዳክሟል። መዋጥ ያለበት ኮሶ ኮሶ የሚለው ሀቅ ይህ ነው። በርካታ አገራቸውን የሚወዱ ወጣቶች የግርግሩና የጫጫታው ሰለባ ሆነው ሲታዩ ያሳዝናል። ነገ ያሰቡት ሳይሆንና ዳግም በጮሌ ፖለቲከኞች ሰለባ ሲሆኑ ሞራላቸው መውደቁን ከወዲሁ መገመትና የሚከተለውንም ጉዳት መገመት እንችላለን። በአድነነ ደረጃ የሚወገድ ሳይሆን ዘመቻና ገለጻንም ፈላጊ ነው። ወጣቱ ስለ ሀገሩ በጥልቀት ማወቅና ያለውን ተጨባጭ ሁኔታ ከስሜታዊና ግልብ ግምገማ ውጭ መገንዘብ መቻል አለበት። ሹሞቹም ህልው የሆነና ያለን ድርጅት ህዝብ በስፋት የሚያዳምጠውን የፍኖተ ሬዲዮ የሉም ብሎ አንገት መቅበሩ የሚያዋጣቸው አይሆንም። ትግል ይቀጥላል። ወደዱም ጠሉም ቀኑን ቆጥሮ ህዝብ ይነሳባቸዋል። ውድቀታቸውም አስከፊ ይሆናል። ወያኔ ገና 50 ዓመት ሊገዛን አስቦ ነበር። ደርግም ስር ዓለማዊ ነኝ ሊል ከጅሎት ነበር። ሁሉስ የት ናቸው ዛሬ? ለወያኔዎች መቼ ጠፋችላቸውና ነው ሹሙ ዘረኝነትን አስቀጥሎ ኢትዮጵያዊነትን ሊያጠፋ ያሴረው? የሰጎን ፖለቲካ የሐሰት ፖለቲካ ከመሆኑ ባሻገር በአሁኑ ጊዜ የፋራዎች ፖለቲካ ነው። በሬ ሆይ በሬ ሆይ ሳሩን አየህና ገደሉን ሳታይ ፖለቲካ ህዝብን አደናግሮ መግዣ። ለምሳሌ እርቅ ከኤርትራ የተባለው የራሳቸውንም ፓርላማ ሆነ ደሙን ያፈሰሰውን ህዝብ ከቶም ያላማከረ ፖለቲካ ጠቅሞ
ለማለኝ በሰማይ ጅልነት ሲደረደር ጉዳቱ መቼም አይቀርብም። ሰሬ ኢትዮጵያው ኢሳይያስ ግቡ ምንድነው ብሎ መጠየቅ ራሱ ኃጢያት ሊባል ትንሽ ቀርቶታል። ይህ አይነቱ ጨፍን ፖለቲካ አገራችንን እንደሚጎዳ ጥርጥር የለውም። ኢትዮጵያ ለአረቦች መጋለጧም ራሱ ከባድ ጉዳት የሚያስከትልብን ይሆናል። አየር መንገዱን ለአረቦችና ለባዕዳን ለመሸጥ የተሞከረውም ጥቅሙ የሚታይ አይደለም። ለሻቢያም በካሳ መልክ ሊሰጥ የታሰበው ገንዘብና ንብረት ህዝብ ፈቅዷል። ሹሙ በተጨባጭ በኢሃፓ ላይ ያለው ጥላቻ ያው ከረጅም ዓመታት ብሔረተኝነትና ወያኔነት ጋር የተያያዘ ነው። አሜሪካም ድርጅቱ አክራሪ ኢትዮጵያዊ ነው ብሎ ስለገመገመ ሹሙ ከመሾሙ በፊት የቀረቡትን የጥናት ሰነዶች ያጤኗል። ከሂደቱ ተገልሎና ተወግዶ ይቆይ የሚለውን እዝም ለሹሙ ስለሰጠው ነው። የራሱ የደህንነት የመርመራ ተቋሞች አንጃና ኢሃፓ ለየቅልናቸው ሲሉ ወደ አሜሪካ ከመጓዙ በፊት ጥናት ሰጥተውት እንደነበርም እናውቃለን። ጥላቻ ስሜት ነው። ብዙውን ጊዜ የከፋ ሊሆንና የተሳሳተ ድምዳሜን አጋላጭ ሊሆን ይችላል። ሹሙ በራሱ አለ ስልጣኑ ለእርቅና ለድንበር ኮሚቴዎች የሰየማቸው ብዙዎቹ ለቦታው የማይሆኑ አንዳንዶቹም ችሎታ አልባ የሆኑ ሌሎችም ለኢትዮጵያ አልበጁና ሲጎዷትም የከረሙ ናቸው። ህዝብን አላዳምጥ ብለው ተጨባጭ ሁኔታውን በተጎናዊ አንገት ቀበራ ሸኝተው ወደፊት የሚሉት ጫጫታ ወደ ኋላ እሪታን እያስከተለ ነው። ኢትዮጵያ ከአመት በፊት የህዝቧ ትግልና አንድነት ከአመት በፊትና ዛሬ ጋር ሲነጻጸር ይበልጥ መበላሸቱን ማንም ኢትዮጵያዊ ባንዳ ከሃዲና ጸረ ኢትዮጵያ ከሆኑት በስተቀር የሚገነዘበው ነው። ሹሞቹ ኢትዮጵያ ላይ መርገም ናቸው። የነገ እቅዳቸው ደግሞ ዘረኝነትን አንግሰው ህዝብን አፋሽተው የጠባብ ግንጠል አገባቸውን እውን ለማድረግ ነው። ጥቅም ያልገዛውና ያልታወረ ይህን ማየት መረዳት አያቅተውም። ኢሃፓና ፍኖተ ሬዲዮ ህልውናቸውን ጠብቀው ለኢትዮጵያ የታገሉ ናቸው። የህዝብ ድጋፍ ከቶም አይለየንና ኢትዮጵያን ከጥፋት እናድን ነው መልእክታቸው። ሹሞቹ እርሚያውጡ። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢትዮጵያዊነት ያቸንፋል። እርቅም ድንበር ጥበቃውም በህዝባዊ መንግስት።
ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቀርዛዛ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሰነባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ። እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራን የቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋውርሽ ያንጎልሽ ነጻነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አጊጦ ውበትሽን ለብሶ ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቶ አልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ከአንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይወረድብኝ ስለ ቁም ነገር አይደለም የለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም ማይቀር ነው ሲፈሩት ቢወሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጠነቀ ከንቱ መዳለል ነው በራስ መሳለቅ ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ ያምሮዬም መቤት የህሊና ሀብት ቁጥራቸው እጅግ ነው ህልቆ መሳፍርት ወሰንዲካ የለው እስከ ምጽአት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ አንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሀዘንተኛ እናቴ ምንኛ የጠና የወደደ አንጀት ያፈቀረሽ ሲለየ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ ይታየኛል እኔ እምባሽ የሀዘን በፊትሽ ሲለካ ሆኖ ሰመመን ስካዜሽ ወጨፎ ሸቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ ሀዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረሽ ልቆፍረው በተለምሽው ትልም ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅድ ስንዴ በመሬት ውስጥ ተዘርታ በስሳ ብዙ ታፈራለች ሙታ ስትነሳ ቢሞቱ ልጆችሽ ትንሣኤ እንጂ ነው ሀዘንሽን ባሴት ሊለውጡ አስበው ቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንቅንቂ የልጆችሽ አጥንት የሞቱት ሁላ የሚለመለም ነው አንድነት በመላ ስጋቸው አበባ አምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ ምን የወላድ መሃን አሁን ብትሆኚ እዱ መድራቱ የሚባል ወንድ ልጅ እንድትወልጂ ነኝ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሀዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጄ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መላእክት ላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሰፍሰፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምስክ የኔን ስም ይፈጽም መደርሰው ክልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ተንታዬን ተወጣው ፍጆታው ለሌላ የትልሙን ማቃኛ ይፍጠር ሌላ መላ ብዙ አንጻር አይነበር እኔ በሕይወቴ እየተደቀነ ሲጋረድ ተፊቴ ልከላው ብሞክር ክፉ ክፉነ የእናቴን መከራ እሾህ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ከአቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፍ አውጥቶ ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ ሀዘንተኛ እናቴ تنكش عن شخص فين قبع بقلبتي
የውሸት ተራራ በቀላሉ ይወጣል ሐሰትን መነሻ መድረሻ ያደረጉ አገዛዞች የማይተርኩት ውሸትና ቅጥፈት የለም የወያኔ ውሸት መረን ያጣ በመሆኑ በአንድ የተቃውሞ ሰልፍ ላይ መለስ ዜናዊ ራሱ በአዳን የጻፉት ልብ ወለድ ነው እስከማለት ተደርሶ ነበር የዚህ ሐሰት ዘመቻ ዋና ተጠቂ ኢትዮጵያና ኢሃፓ መሆናቸው የሚያስደንቅ አይደለም ኢትዮጵያ ከሁለተኛው ዓለም ጦርነት በኋላ የተመሰረተች አገር ናት ብሎ ኢሳያስ ከተናገረው ቅጥፈት በተጨማሪ ይቺ ጨቅላ አገር ኤርትራን ቀኝ ተገዛለችም ተብለን ነበር ወያኔም የግንጠላና የጥበት ድሩን ሲሰራ ያልዋሸው እንዳልነበረ የምናውቀው ነው ከወያኔ ተለጠፈው ሲሰሩ የነበሩት ሁሉ ከሹሞቹ ጭምር ዛሬ ገልበጥ ብለው ወያኔን ስንታገልባጀን እያሉንም ነው አንድ የፖለቲካ ነጋዴ የወኔ ራስተኛ ለምሳሌ ትላንት ከወያኔ ከርሞ ተሹሞ ቀጥሎም ቀንጅትን አፍርሶና የህብረት ኃይሎችን አጥቅቶ ለአሜሪካ ቀጥረኛ ሆኖ ቆይቶ ህዝብ ሲዘርፍ ታይቶ ዛሬ የዴሞክራሲ ታጋይ ነበርኩ ሊል አፉን ሞልቶ ሲፍጨረጨርም እያየን እያዳመጥን ነው ወደ ውሸት የሚገቡ መደበቅ ያለበት የሚያሳፍራቸውና የሚያስወግዛቸውም ታሪክ ስላላቸው ነው ያፓም ገበናቸውን የሚያውቅና ሊያጋልጣቸውም የሚችል በመሆኑ በቅድሚያ ሊያጠቁትና ሊያስጠሉት ተአማኒነት ሊያፈጡት መጣራቸው የሚጠበቅ ነው የሽሞቹን አገዛዝ ኢህአዴግን ማደስ ማስቀጠል ነው ብሎ የፈረጁት ራሳቸው እንጂ ሌላ አይደለም ኢህአዴግን ስንታገል አመታት ያለፈ ሲሆን ዛሬ የነበረውን ሁሉ ክደን በሰማት ደም ላይም ቀልደን መቀጠል መለወጥ ነው ብለን ለመቀበልና ለመለፈፍ ህሊናችን ከቶም አይፈቅድልንም ትላንት ከመለስ ጋር ሆነው ሲቆረመሙ ሲገለፍጡ የነበሩት ዛሬ ከሹሙ ጋር ሸብረብ ቢሉ ቀደም የሞተ ህሊናቸውን የትገባ የምንላቸው አይሆንም ለመጣ ሹሙና ለባለነፍጥ ማደር መጎንበስ የለመደ ይበልጥ ዝቅ ብሎ ጫማይ ሰመንደው እንጂ አይሻሻለም የመለስ ሎሌዎችና ዛሬ የሹሙ ጋሻ ጃግሬ እነሆን ባዮችን ብናጤን ብዙም ልዩነት የላቸው የለመደሽ ጦታ ነው ትክክለኛው ግንዛቤ ከዋሹ አይቀር ጭልጥ ነውና ቀን ከሌት ውሸታቸው እጅጅ እስኪለት ቢደገም ቢደመጥ የሚገርመን አይሆንም ኢምፔሪያሊስት በመሆኑ በምዕራቡ የተጠመደውን ድርጅት የጥያቄ ቅጥረኛ ነው ብሎ ለማሳመን ድርጉም ሲፍጨረጨር ነበር የጥያቄውን ታሪካዊ ዘት መረዳት ያቃታቸውና ትምክህተኛነት ጠበት ያጠቃቸው ደግሞ ድርጅቱ አገር አስገነጠለ ዚያድ ባሬን ደገፈ ብለው ለማሳመን ከደርግ ጎን ሆነው ሲጥሩ እንደነበርም እናውቃለን በስንትና ስንት ሺዎች ደረጃ ደማቸውን ያፈሰሱትን ጀግኖችን አናንቆም ሹሙ በፊደል ተጋጭ ብሎ ለመለፈፍ ለመቅጠፍ መነሳቱን እንታዘባለን በክህደትና በቡከንነት ከድርጅት የተባረሩትም ዛሬ ግልበጥ ብለው ዴሞክራሲ ስላልና ተቆን ሊሉም እየጣሩ ናቸው ለኢሃፓም ኖሮት የማያውቀውን ሊቀመንበር ሊሰጡ አንጃ በስሙ ሊሰይሙ መስራቾቹ ሳልቁ መስራች ነበርን ባይ ዋሾችን ሊያስተማሩበት ሲሯሯጡም ታዘበናላ እንደ ህዝብ ደግሞ ኢትዮጵያዊነቱን አስቀድሞ የጠናውን ያማረ ህዝብ በኩንታል ውሸት ሲያጠቁት አኖሌ ሲገነቡበት መልሰውም ሲያደሙት አይተናል ካሶሳ እስከበደኖ ቡራዩ ለንጹሃን ደም ተጠያቂ ሆኑት። ያማራው አፋሩ አኝዋኩ ወዘተ ጣላቶች ዛሬ የክብር እንግዶችና ምርጦች ተብለው ሲመነሸነሹ ሲሾሙ ሲቆላመጡ ወንጀለኞች የእርቅ ኮሚቴ አባሎች ሹሞች ሲሆኑም አይተናል። በዚህ በዚያ ውሸት ማገርም ሶሶ ቀጥፈት ይህ ሁኔታ ሳፍኖ ታዲያ ለህዝብ የሚበጅ የለውጥ እንዴትስ ይታሰባል? ጥቂቶችን ፈቶ ብዙዎችን አስሮ እየተገኙ የምን እስረኛ ልቀቅን ልፈፋ? ማንነትን ክዶ ባለጌ ወያኔዎችንም ሆነ ወንጀለኛ ጠባቦችን እየሾሙ የምን ህዝባዊ ለውጥ? ጠባቡ ወያኔ ተወግዶ ያውም አልሆነም በሌላ ጠባብና ዘረኛ ቢተካ ዘረኝነትና ጥበት እስካልጠፋ ድረስ የምን ለውጥ? ግፍን መቀጠል ዘረኝነትን መቀጠል ጭቆናን ማደስ እንጂ። ዛሬ መድረኩ ለዋሾችና ቡከኖች መሰጠቱ ምክንያቱ አልተሰወረብንም። የውሸት ተራራ ግን በቀላሉ ይወጣል። ናዚዎች ውሸት ሲደጋገም እውነት ይመስላል ያሉት እንዳለ ሆኖ ውሎ አድሮ ሀቅ ሐሰትን ማሸነፋ የማይቀር ነው። ደርግም ተጋልጧል፣ ወያኔም ተጋልጧል፣ የወያኔ ቀጂዎችም በመጋለጥ ላይ ናቸው። ሐሰት አይጸናም። በገበየነው ተመክሮ ማን ቆራጣ ጋይ ማን ገና የጦርነት ወሬ ሲሰማ እንደሚረድና በቆሙ እንደሚሞትም ለማወቅ ለመታዘብ ይችላል። አፍና ቃል ሌላ፣ ገብር ተጨባጭ ትግል ሌላ። እንደ አፍ ቢቀልማ ኖሮ በየስድስት ወሩ ነጻ ሊያወጡን የፎከሩት ከንቶች ሁሉ ድልን ባገኙ ነበር። በፖለቲካም አቀኛዎቹን ስናውቃቸው ዋሾቹን ነጋዴዎቹን ማንደባለቃቸው ካል አመታት አልፈዋል። ከመለስ ዜናዊ ጫማ ስር እንውደቅ ሲሉ እንብኝን ተረክበው የፈረጠጡ ማፈሪያዎች መቼም ቢሆን መች ይሃፓ ሊባሉ ሊሆኑ አይችሉም ከሃዲዎች እንጂ። በረከትና በአዴን ለአማራው ህዝብ ትናንትም ዛሬም የማይበጁ እንደሆኑት ሁሉ ማለት ነው። ተጨፈኑ ለሞኛችሁ ሲሉን በደነዞች እንቅልፍ ካልገባን በስተቀር ሐቅና ሐሰት መለየቱ የሚያቀተን አይሆንም። ያባ አገር ወዳዶች እንደሌሎች ለመጣው ጨቋኝ ሁሉ ቢሰግዱ ኖሮ ዛሬ ታሪካቸው የትግል የጀግንነት ሳይሆን የባንዳነትና ከርሳምነት በሆነ ነበር። ሹሞቹን መጠርጠር ሲያንሰን ነው ብለን ከጠዋቱ ድምጽ ያሰማነው የውህነት በፖለቲካ አገርንም ሊያፈጣ እንደሚችል በማወቃችንና በመገንዘባችን ነው። አላፊ አግዳሚው ወያኔው አንጃው በለፈፈ ቁጥር ፈሰስ ዘንበል የምንል ከሆነማ የሚመጣብን ጉዳት ይገባናል ማለት ነው። ኢትዮጵያ ህዝብ የሚገባውን መንግስት እስከዛሬ አላገኘም። በስሙ ገዢ የሆኑት የገደሉትና የገዙት ብቻ ናቸው። ወሳኝ የሆኑበት እነሱ ናቸው። ሹሙ በራሱ ማሪ ሿሚ ሆኗል። ሹሞቹ ለግል ስልጣናቸው መጠበቅ ሲሉ የሽግግርን ሂደት ሰርዘዋል። ማንንም ሳያማክሩ የሽግግርን ሂደት ስራ ነጥቀውም የእርቅና ድንበር ኮሚቴ በራሳቸው መመስረታቸው ያውም ተጠያቂ ግለሰቦችና ቡድን ወካዮችን አስገራሚም ሆኗል። ሹሙ በፖለቲካዊ እብሪት ሁሉንም አዋቂ መካሪ አስተማሪ ሆኗልና በራሱና በጓደኞቹ ብቻ ስልጣኑን ይዞ የህዝብ ጠላቶችና ያንድ ብሔር ጥቅም አስጠባቂዎችን ብቻ በቀድሚያ እየሾመም ነው። ሹሙን ለማሻሻጥ ብዙ የሐሰት ዜና በተለይም በአሜሪካ አቀነባባሪነት በመሰራጨቱ ብዙዎች መደናገራቸው ይታያል። የአሜሪካ የውጭ ጉዳይ ሚኒስቴር ወዳጅ የሚላቸውን ጋዜጠኞችና ጸሐፊዎች ወደ ዋሽንግተን በሚስጥር ጋብዞ ሙሉ ድጋፍ ለሹሙ የሚል ቀጭን ትዕዛዝ መስጠቱንም በጊዜው ያጋለጥነው ነው። 106 ሚሊዮን ህዝብ ባለበት አገር ምንም ቆጠራና የረባ ግምት ሳይደረግ ህዝብ ሁሉ ድጋፍ ሰጠ የሚባለው ሐሰት ነው። ገዱ አንዳርጋቸውንም ለምሳሌ አማራው ህዝብ ለፍርድ ይቀርባል እንጂ ከጥቂቶች በስተቀር አልተቀበለውም። አባዱላ አዜብ አባይ ወርቅነት ወዘተ ሹመታቸው በህዝብ ዘንድ ተቀባይነት የለውም። ሹሙ ራሱ በህዝብስ መች ተመርጦ በቁጥጥራቸው ስር የሚያዘጋጁትስ ምርጫ ውዳቂ ቧልት እንጂ ካድርባዮች ውጭ ማን ተቀብሎት? ይህ የሐሰት ግንብ እንደ ባቢሎኑ ግንብ መፍረሱ አያጠራጥርም። ድርጅቱን በአቋሙ መሰረት ይዞ መታገል መቃወም ሲቻል ሐሰትን አስቀድሞ ከውሸት ጋር ማላተሙ ግን ምንም ጥቅም የማይሰጥ ነው። የድርጅቱ አባላት በየጊዜው ጉባኤ እያደረጉ መርሃ ግብራቸውን ያሻሻሉ መሆኑ እየታወቀ ጉባኤ አድርገው የማያውቁ ድርጅቶች መሪዎች ነን ባዮቹ ግን ድርጅቱ አቋሙ መቼም ምንም አልተሻሻለም ብለው ሊከሱ ደፍረዋል። ከዋሹ አይቀር ጭልጥ እንደ ፊልተር ጠላ። ያባ መፈክሮቹ አሁንም የካቲት 66 የሆኑት ያለንበት ተጨባጭ ሁኔታ አሁንም ለነዚህ መፈክሮች ምላሽን ጠባቂ በመሆኑ ነው። ዴሞክራሲ ሳይሰፍ ዴሞክራሲ ለህዝብ የሚለው መፈክራችንን ለምን እንቀይረዋለን? የጭቆና አገዛዝ ደጋፊዎች በመሆናቸው አገዛዛቸውን የሚያጋልጡ መፈክሮች እንዲሰሙ አይፈልጉም። የኢትዮጵያን አንድነትና ኢትዮጵያዊነት የሚጻረሩ ናቸውና አንድነትና ዴሞክራሲ ሲባል ያማቸዋል። በለውጥ ስም አገርና ህዝብን መካድ ደግሞ ከሌሎች የተካኑ ሆዳሞች እንጂ ከያፋና ከሀቀኛ አገር ወዳዶች የሚጠበቅ አይደለም። እኛን መርህ እንጂ ሆድ ወይም ብር አይገዛንም። አገርና ህዝብን ክደን ከኢህአዴግ ጋር የሚያሰልፈንም የለም። ለጸረ ኢትዮጵያ ባዕዳን ለሻቢያ ማደር ደግሞ ልምዳችን አይደለም። በመሆኑም ዛሬም የህዝብ ድጋፍ ሳይለየን የምንታገልነን እኛ በባዕድና በጡት አባቶች ትእዛዝ ለኢትዮጵያ ጠላቶችም ሆነ ለኢህአዴግ አንሰግድም። ክብርንም መጠበቅ እኮ ጸጋ ነው። ሹሙም አጫፋሪዎቹም ክብራቸውን መጠበቅ እንደ ተሳናቸው ደግሞ ሰቅጥጦንም ቢሆን ማየት ተገደናል። ቀደም በሐቅ እንነጋገር ሐሰት ደርድረን አገርን አንጉዳ ብለን ነበር። ባለን አቋም ላይ ሹሙና ኢህአዴግን መቃወምን ጨምሮ በሐቅ መሰረት መሞገት ማሳመን ሲያቀታቸው በፊደል ተጣሉ ወዘተ ውሸታቸውን የሚጠርቁት ሁሉ ሽንፈታቸውን በእጅ አዙር እያመኑ ራሳቸውን የሚያስገምቱ ናቸው። ያባ የጎጥም የባዕድም ሳይሆን የኢትዮጵያና የህዝቧ ድርጅት ነው። ታሪኩን ያጀበው ሐቅ ይህና ይህ ብቻ ነው። ሹሙን ደግፈው የነበሩት ዛሬ ቢተቹት ሐቁን በመረዳታቸው ደስተኞች ነን። መነሻችን መድረሻችን ስልጣን የህዝብ ናት የሚል ሲሆን ኢትዮጵያዊነት ላይ እንደደራደር ሲለን እንደነበረው ጠባብ በኢትዮጵያ አንድነትና ሉዓላዊነት ላይም ተደራድረን ሸብረክ በሚል ለጎጠኞች የምንንበረከክም አይደለንም። ጆሮ ያለው ይስማ። የውሸት ተራራ ይፈርሳል። ሐቅ አሸናፊ ናት። ያፓም ከሐቅና ከሀገር ከህዝብ ጎን የቆመና የሚታገል ድርጅት ነው። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢትዮጵያዊነት አሸናፊ ነው።
Yes, I'm
ባይቆይ ዘላለም በሙላይ